ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን እንደምን አመሻችሁ። ከአሜሪካ ድምጽ ዋሽንግተን ዲሲ የጋቢና ቪኦኤ መሰናዶ ጀምሯል። ለምሽቱ ያዝናቸው እናስተዋውቃችሁ።
በተለያዩ ቦታዎች የሱን ስራዎች በማቅረብ በመስራቅ ኢትዮጵያ ያለው የኢትዮጵያ ሙዚቃ እንቅስቃሴ እንዲያብብ የበኩሉን ሚና በመወጣት ሂደት ውስጥ በታሪክ አንድ ስፍራ ይዞ ይገኛል ወይ ደግሞ አንድ ስፍራ ላይ ይችላል ብሎ መናገር ይችላል።
በምሽቱ ያንጋፋው ድምጻዊ ጌታቸው ካሳድረት እንዘክራለን። ሌሎች ዘገባዎችና ጥንቅሮችም አሉ። ኤደን ገረመው መስናዶውን በመምራት አብራችሁ ቆያለሁ። ብርሃን ኃይሉ ደግሞ የድምጽና ምስል ምህንድስናውን በመከወን አባኛለች። መስናዶው በጥራት ወደ እናንተ እንዲደርስ ከጀርባ ሆኖ አብረውን ካሉ የስራ ባልደረቦች ጋር በመሆን አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። የምሽቱ የመጀመሪያው ዘገባችን እዚህ ዩናይትድ ስቴትስ ውስጥ ያለ ታሪክ ነው። የዩናይትድ ዋሽንግተን ዲሲ ከመላው ሀገሪቱ ከፍ ያለ የጡት ካንሰር ህሙማን የሚገኙባት ከተማ ስትሆን ከነዚህ ውስጥ ከግማሽ በመቶ በላይ የሚሆኑት ደግሞ ጥቁር ሴቶች ናቸው። ጥቁር ሴቶች አስቀድመው በመድኃኒት ሊታገስ የማይችል ትሪፕል ኔጌቲቭ ለተሰኘ የካንሰር አይነቶች ተጋላጮች እንደሆኑ ጥናቶች አመላክታሉ። ፒቢኤስ የዜና ጣቢያ ያጠናቀረው ዘገባ እንደሚከተለው ወደ አማርኛ ተመልሷል።
ሚሼል ሃውኪንስ እና ልጇ መርሴዲስ በሐሳባቸው ውስጥ ያለው አንድ ነገር ብቻ ነው። አመታዊ የጡት ምርመራ። የኮቪድ-19 ወረርሽኝ አመታዊ የጡት ምርመራ ቀጠሮች እንዲጓተቱ አድርጓል። የ41 አመቷ መርሴዲስ የጡት ምርመራ ስታደርግ ዛሬ የመጀመሪያዋ ነው። ጓጉቻለሁ። ትንሽ ጨንቆኛል ግን ይሁን። ሁለቱ ሴቶች በዋሽንግተን ዲሲ ወረዳ 8 በሚገኘው ብረስት ኬር ዋሽንግተን ተቋም ነው ምርመራ የሚያደርጉት። ተቋሙ በዲሲ ዙሪያ ላሉና ከዝቅተኛ ማህበረሰብ ለተውጣጡ 93 ከመቶ የሚሆኑ ጥቁሮች ለሚገኙበት ማህበረሰብ ድጋፍ ይሰጣል። በርናንድ የተቋሙ ሹፌር ነው።
አሁን ለጉዞ ዝግጁ ነን።
በርናርድ በመላው ከተማዋ በሚሽከረከረው ተንቀሳቃሽ ማሞግራፊ ወይም የጡት መመርመሪያ ማሽን የተገጠመለትን መኪና ይዞ ይዞራል። ብረስት ኬር ዋሽንግተን ሴቶች እንዲመረመሩ ለማበረታታት ከሚጠቀምባቸው መንገዶች አንዱ ይሄ አውቶቢስ ነው። ግዙፉ አውቶቢስ ከ100,000 ሴቶች 34.3 የሚሆኑ ጥቁር ሴቶች በካንሰር ከሚሞቱባትና የሴቶች የጡት ካንሰር ባየለባት የዩናይትድ ስቴትስ መዲና ዋሽንግተን ዲሲ ሲንቀሳቀስ ይውላል። ዛሬም ይሄ አውቶቢስ በሰሜን ምስራቅ ዋሽንግተን ቀድሞ ሆስፒታል በነበረው አሁን የተሽከርካሪዎች ማቆሚያ ስፍራ ላይ ቆሞ አገልግሎት እየሰጠ ነው። ጥቁር ሴቶች በካንሰር የመያዝ እድላቸው ከፍተኛ እንደሆነ ባለሙያዎች ይናገራሉ። ገና በለጋ እድሜ በካንሰር የመያዝ እድላቸው ከፍተኛ ሲሆን የካንሰር ህዋሳቶቹም በአስከፊ ሁኔታ ሰውነታቸው ውስጥ ይሰራጫሉ። ምክንያቱ እስካሁን ድረስ ባይታወቅም አስቀድሞ መመርመር ግን ቁልፍ ነገር ነው። ይህም መሰል ተንቀሳቃሽ መኪና ለማህበረሰቡ እጅግ ጠቀሜታ አለው። በተለይም በወረርሽኙ ወቅት የተጠራቀሙ የምርመራ ወረፋዎች በነዚህ አውቶቡሶች አማካኝነት ተቃለዋል። የ76 ዓመቷ ጆይስ ቴሪ በካንሰር ምርመራና ህክምና አንድ አመት ማለት ትልቅ ልዩነት ይፈጥራል ይላሉ።
3 years ago I lost my sister.
ከሶስት አመት በፊት እንደ ጓደኛዬ የነበረችው እህቴን አጥቻለሁ። እሷና እኔ ሁሌ አብረን ነበር የምንመረመረው። ልክ እንደኔ የሷ ውጤት ጤነኛ ነበር የሚለው። ምርመራ በድጋሚ ማድረግ በነበረባት ጊዜ ተመልሳ ስትሄድ ግን አራተኛ ደረጃ ላይ የደረሰ ካንሰር አለብሽ ተባለች። ስለዚህ ካንሰሩ ሲያሰኘው ነው የሚታየው። በአንድ አመት ጊዜ አሁን ደህና ነኝ የምትይበት ጊዜ የለም።
አመታዊ የጡት ምርመራን ጊዜውን ጠብቀው እያደረጉም እንኳን በፍጥነት የሚሰራጭ ካንሰር ከተከሰተ አስከፊ ውጤት ይከተላል።
እንደ ጥቁር አሜሪካዊ ለተለየ ካንሰር አይነት ተጋላጭ ነን። ካንሰሩ ትሪፕል ኔጌቲቭ ይሰኛል።
ሪጂና ሃምተን የብረስት ኬር ዋሽንግተን አጋር መስራችና የቀዶ ጥገና ሐኪም ናቸው።
ለሆርሞን ህክምና ምላሽ የሚሰጥ ካንሰር አይደለም። ለሆርሞን ምላሽ የሚሰጥ ካንሰር ያለባቸው ሰዎች ለአንድ አምስት አመት ጊዜ የሚሆን የሆርሞን ህክምና ይወስዱና ለጡት ካንሰር ተጋላጭ የሚያደርጋቸው ነገሮች ይቀንሳሉ። ነገር ግን ትሪፕል ኔጌቲቭ የተሰኘው የጡት ካንሰር አይነት ሲከሰት በቀዶ ጥገና ጨረርና ኪሞቴራፒ በመውሰድ ይታከማል። ይሁን እንጂ ትሪፕል ኔጌቲቭ የተሰኘው ካንሰር ለመከላከል የሚሆን ምንም ነገር የለም።
ዶና ሄ ትሪፕል ኔጌቲቭ የተሰኘው የጡት ካንሰር የተገኘባት ባለፈው ግንቦት ወር ላይ ነበር። ለዶና ሊሰጣት የሚችል የሚዋጥ ምንም አይነት መድኃኒት የለም። ዶና ካንሰር ሲይዛት ገና 32 ዓመቷ ነበር።
So I started off with a lump in my chest.
ሲጀምረኝ ደረቴ ላይ እብጠት ነበረብኝ። ልክ እንደማንኛውም ሰው ቁም ነገር አላልኩትም። 32 ዓመቴ ስለሆነ በዚህ ድሜ ካንሰር ይዘኛል በያላሰብኩም። ዶክተሪን አንቺ በካንሰር ለመያዝ ገና ልጅ ነሽ፣ እብጠቱ ሲስት ሊሆን ይችላል በማለት አልትራሳውንድ እንዳደርግ ነበር ያላከኝ። ነገር ግን አልትራሳውንድ ያነሳን ቴክኒሻን ያየውን ነገር ስላልወደደው ከእብጠቱ ላይ ናሙና እንዲወሰድ አደረጉ። ያ ናሙና ነው ካንሰር እንዳለብኝ ያረጋገጠው። መጀመሪያ ላይ ምርመራ ሲደረግልኝ በጣም ፈርቼ ነበር። መሞት አልፈለኩም ነበር። ልጆቼንና ባለቤቴን ጥዬ መሄድ ባለመፈለጌ በጣም ፈርቼ ነበር።
ዶና ለእብጠቷ በጊዜ ወደ ሕክምና ያልመጣችው አንድም በወረርሽኙ የተነሳ ሁለት ደግሞ ካለባት የኃላፊነት ጫናና ሐኪም ቤት መሄድ ከመፍራት ጋር የተያያዘ ነው።
As the black culture in a whole, we're scared of doctors.
እንደ ጥቁር በባህላችን ሐኪሞችን እንፈራለን። መጥፎ ዜና ያስፈራናል። መጥፎ ነገር መስፋት አንፈልግም። ምክንያቱም ደግሞ እንዴት እንደምናልፈው ባለማወቃችን ነው። ሐኪም ጋር ትሄዳላችሁ፣ የጥርስ ሕክምናም ጋር ትሄዱት ይችላልላችሁ። ነገር ግን ነገሮችን ገሸሽ ነው የሚያደርጉት። በተለይ ጥቁር ሴት እናቶች በቤታቸው ከልጆቻቸው ጋር ብዙ ነገሮችን ስለሚሸከሙ ቸል ይላሉ፣ መታመም አይችሉም። ሁሉ ነገር ሲያስተካክሉ ራሳቸውን ይዘነጉታል።
ዶክተር ሬጂና ታዲያ ይህ በብዙ ጥቁር ሴቶች ዘንድ የተለመደ ምክንያት ነው ይላሉ።
አብዛኞቹ ብቻቸውን ቤተሰብ የሚደግፉ የቤተሰብ አስተዳዳሪዎች ናቸው። ብዙ ስራዎች ሊሰሩ ይችላሉ። ስለዚህ ጤናቸው በዋናነት የሚያሳስባቸው ጉዳይ አይደለም። በቅድሚያ በዙሪያቸው ላሉ ሰዎች ነው ትኩረታቸውን የሚያደርጉት። እንደ ሴት እኔም አንቺም በዙሪያችን ላሉ ሰዎች ቅድሚያ እንደምንሰጥ ከራሳችን ህይወት በመነሳት ምስክር መሆን እንችላለን።
ባለፈው አመት ዶና አራት ልጆቿን ያሳደገች፣ የጨረርና የኪሞቴራፒ ህክምናዎችን እየወሰደች እንዲሁም ደግሞ ሁለት ጡቶቿ ተቆርጦ በህክምና አሳልፋለች። ሐኪሙ መጀመሪያ ላይ አንቺ በካንሰር ለመያዝ ገና ልጅ ነሽ፣ ምናልባትም ደግሞ ሲስት ሊሆን ይችላል ሲልሽ የነበረሽ ስሜት እንዴት ነበር? ሐኪሙ እንዲያ ማለቱ አሁን ካለፈ በኋላ ስታስቢው ችግር ነበረው?
If you tell me your doctor something's wrong.
ለሐኪሞቹ የተሳሳተ ነገር ከነገራችሁ ራሷን ታውቃለች በማለት ይተዋቸዋል። ነገር ግን ዝም ብለው ድጋፍ ማድረግ ነው ያለባቸው። ማለቴ አንቺ ወጣት ነሽ፣ ካንሰር ሊይዝሽ አይችልም የመሳሰሉትን ባይሉ ጥሩ ነው። ምክንያቱ ደግሞ በግልጽ እንደምታዩት ሊከሰት ይችላል።
ነገሮች እንደሰው እድሜ፣ ዘርና የኑሮ ሁኔታ ቢለያዩም በአሁን ሰዓት ያለው የጤና መመሪያ ግን ሴቶች እድሜያቸው ከ40 እስከ 50 ባለው እድሜ ውስጥ በየአመቱ ጡታቸውን የመመርመር ልምድ እንዲያዳብሩ ይመክራል። ዶክተር ሬጂና ታዲያ ጥቁር ሴቶች ከዛም ቀደም ብለው ምርመራዎችን ቢጀምሩ ይመከራል ይላሉ።
Black women are just at the bottom of the chain when
ጥቁር ሴቶች ሁሌም ከታች ናቸው ያሉት። እነዚህ ካሉት የማህበረሰብ ክፍሎች ጋር ተባብረን ለመስራት መመሪያ ስለምንፈልግ በየማህበረሰቡ የተለየ ነገር ነው ያለው። ለምሳሌ በዚህ በኔ ማህበረሰብ ውስጥ ያለው ባይዋ ግዛት ካለው ይለያል።
እናስና ልጅ ሚሼልና መርሴዲስ ሃውኪን የጡት ካንሰር ምርመራ ማሞግራም እንዴት ቀላል እንደሆነ ሊያሳዩን ፈቃደኛ ናቸው። ይህ የ3D ማሞግራም ማሽን በዚህኛው የከተማ ወገን ያለው ብቸኛው ማሽን ነው።
ጅን ከፍ አድርገሽ እዚህ ጋር ታሳርፊዋለሽ። ልጄን ይዤ ዛሬ እዚህ መምጣቴ አብረን ይህን ማድረጋችን በጣም ጥሩ ነገር ነው።
መርሴዲስ የጡት ምርመራው ምንም አይነት ህመም የለውም ትላለች።
ህመም አልነበረብኝም። እንደ እውነቱ ምንም አይነት ህመም አልነበረብኝም። የሚመረምርሽ ሰው ምንም ህራዬ አያሳይሽም። ጡትሽን ከፍ አድርገው በጣም በሚያም ሁኔታ ነው የሚጫኑት የሚሉ የሚያስፈራሩ ታሪኮችን ሰምቼ ነበር። እናም ምርጥ ነበረች። ምን ይሆን እንዳለ ያስተማረች ነበር ምቾት እንዲሰማኝ አድርጋኛለች
ያለፉት ኖራቶች በጡት ካንሰር ህክምና ያሳለፈችው ዶና ሄስ በቅርቡ የጨረር ህክምናው መጠናቀቁን አክብራለች ያለፉትን 9 ወራት እንዴት ዘለቀችው ለሚለው ጥያቄ ታዲያ ከሷ ጋር አብሮ ጸጉሩን የተላጨው ሁሌም የሚደግፋት የተዳራጋራ ውሻዋ ሲናመን ልጆቿና በመሐበራዊ መገናኛ ብዙሃን ላይ ስለ ህክምናዋ የምታጋራቸው ደጋፊዎቿ ሚና ትልቅ ነበር
especially being young and black
ወጣት ጥቁርና ሴት ሆነሽ አንቺን የሚመስል ሰው በዛ ውስጥ አልፎ እንደሚያውቅ ማየቱ ለኔ ተስፋን የሰጠኝ ይሄ ነገር እኔም ላይ ሊከሰት ነው እናም እኔም አሸንፈዋለሁ ትያለሽ ሰዎች ይህን ስል አያምኑኝም ግን በውስጥ ያለው ትልቅ ማንነት ሰዎች ራሳቸውን እንዲንከባከቡ በማድረግ ደስ የሚለው ነው
ለፒቢኤስ ዘገባ ኤደን ገረመው ከዋሽንግተን ዲሲ
በመቀጠል ደግሞ የምናልፈው ከስፖርት ዘገባ ይኖረናል ከዛ በፊት ግን ዝግጅቶቻችን እንዴት እንደምታገኙ እናስተዋውቃችሁ መከታተል የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የምትተላለፍላችሁን የጋቢና ቪኦኤ መሰናዶ ነው አብራችሁ ስለሆናችሁ እናመሰግናለን ስፖርትን መጨረሻ ላይ እንደምናደርገው ነው የተነገረኝ በኢትዮጵያ ዘመናዊ የሙዚቃ ታሪክ ውስጥ ልዩ ቀናን ካስተዋወቁ የ1960ዎቹና 70ዎቹ አይረሴ ዘመኞች መካከል አንዱ ድምጻዊ ጌታቸው ካሳ ከሰሞኑ ከዚህ ዓለም በሞት ተለይቷል ጌታቸው ተወልዶ ባደገባት አዲስ አበባ ያረፈው የካቲት 12 ሌሊት መሆኑ የተነገረ ሲሆን በመሰንበቱም ታውቋል ሀብታሙ ስዩም የጌታቸው ካሳን የኢትዮጵያ ሙዚቃ ዘርፍ ሚናን በቀጣዩ አጭር ዘገባ ያስቃኘናል
በኢትዮጵያ የሙዚቃ ታሪክ ውስጥ በልዩ አዘፋፈን ዘይቤያቸው ከሚታወቁት መካከል አንዱ የ1960ዎቹና 70ዎቹ ፈርጥ ትዝታን ናፍቆትን ብሎም ማርበኝነትን በዝግታ መታቀንቅኖ ካድማጭ ልብ የቀረው ጌታቸው ካሳ ከሰሞኑ ከዚህ ዓለም በሞት ተለይቷል። የዛሬ 80 ዓመት ገደማ አዲስ አበባ መርካቶ የተወለደው ጌታቸው የሙዚቃ አድማሱን ያሰፋው ጉሮሮውን ያሟሸው በወቅቱ የወጣት ኢትዮጵያውያንን ቀልብ ገዝተው በነበሩ የጣሊያንኛ እንዲሁም የአሜሪካውያኑ እንግሊዝኛ ሙዚቃዎች ነበረ። ለሙዚቃ ልቡ ማድላቱን ካልወደዱለት ቤተሰቦቹ ጋር ያልተስማማው ጌታቸው ጸጋ የሚለውን የአባቱን ስም እስከመቀየር ተወልዶ ካደገባት አዲስ አበባ ወደ ምስራቅ ኢትዮጵያ ሀረር ድሬዳዋ እስከመኮብለል ደርሷል። ኢትዮጵያ ሙዚቃንና ሙዚቀኞችን ታሪክ ለሚያጠናው ጋዜጠኛና ደራሲው ይናገር ጌታቸው ሙዚቃንም ብሎ የኮበለለው ታዳጊው ጌታቸው ለምስራቅ ኢትዮጵያ ቀጠና የዘመናዊ ሙዚቃ ማንሰራራት የነበረውን ሚና እንዲገልጸዋል።
በኢትዮጵያ ሙዚቃ ውስጥ ጌታቸው ካሳ ሚልን ስም በማስተዋወቅ በኩል ቀዳሚው ስፍራ ሀረር ነውና ጌታቸው ሀረር ሄዶ ሙዚቃን መስራት ከጀመረ በኋላ በተለይ ደግሞ ምስራቃዊ ሰጎን የሚባለው የሙዚቃ ኦርኬስትራን በእጅጉን የሚተማመንበትና በተለያዩ ቦታዎች የሱን ስራዎች በማቅረብ በምስራቅ ኢትዮጵያ ያለው የኢትዮጵያ ሙዚቃ እንቅስቃሴ እንዲያብብ የበኩሉን ሚና በመወጣት ሂደት ውስጥ በታሪክ አንድ ስፍራ ይዞ ይገኛል ወይ ደግሞ አንድ ስፍራ ሊይዝ ይችላል ብሎ መናገር ቻላስ ጌታቸው ሚና የመጀመሪያው የሚሆነው በተለይ አዲስ አበባን ማዕከል ያደረገው የኢትዮጵያ ሙዚቃ እንቅስቃሴ ከአዲስ አበባ ውጭ ባለው አካባቢም ስፍራ እንዲኖረው በተለይ ደግሞ በምስራቅ ኢትዮጵያ ሀረር ላይ በነበረው እንቅስቃሴ ውስጥ የራሱ ስፍራ ያለው ሰው ተደርጎ ይወሰዳል።
ጌታቸው ወደ አዲስ አበባ ከተመለሰ በኋላ ኢትዮጵያ ዘመናዊ ሙዚቃ ተሳትፎውን ያሰፋው በ1960ዎቹ ከፈጣን ባንድ ጋር በፈጠረው ጥምረት ነው። በይቀጥላልም በዘመኑ ዕውቅ ከነበሩ ሸበሌ ባንድና ዋለላስ ባንድ ጋር ለመስራት ችሏል። የውቤ በረሃ ድምቀት በነበረው ፓትሪስ ሉሙምባ የምሽት ክበብና ሰንጋተራ ላይ ንግሶ በኖረው ሶምበሪኖ ክለብ ተናፋቂ የዘመኑ ድምጻውያን መካከል አንዱ ጌታቸው ካሳ ነበረ። በሚግዚያት የኢትዮጵያን ኦርኬስትራዎች ገናናነት ወደ ባንዶች የሚጋባ ዘንድ የነበረውን አስተዋጽኦ ጋዜጠኛና ደራሲ ይናገር ጌታቸው እንዲዘክረዋል።
በኢትዮጵያ ሙዚቃ ውስጥ ኦርኬስትራ መሪ ሆኖ በኦርኬስትራ ውስጥ የደመቁ በጣም በርካታ ሰዎች አሉ። ጥላሁንና ብዙነሽና ማህሙድንም ሌሎችንም ልንጠቅስ እንችላለንና ለማየሁንም ኦርኬስትራ ጋር አያይዘን ነው እናነሳቸው። ይሁንና በኢትዮጵያ የባንድ እንቅስቃሴ ውስጥ ግን መሰረት ጥለዋል ወይም ደግሞ ከኢትዮጵያ የባንዶች እንቅስቃሴ ማበብ ጋራ ግን አያይዘን ልንጠቅሳቸው ምንችላቸው ሰዎች ምናስተሳስራቸው ሰዎች በጣም ጥቂት ናቸው። ከነዚህ መካከል ቀዳሚዎቹን ማለቴ ነው እንግዲህ የነ ሙላቱ ከዛ የነጋሽ ግርማ በየነ እንቅስቃሴ እና ኃይሉ መርጊያን በጥቂቱ ምድር ጦር ሰራዊት ጋር ቢቆይም እንደዚህ ከነዋሊያስ ጋር ሆኖ ሌሎችም የራሳቸውን በባንድ እንቅስቃሴ ውስጥ ኢትዮጵያ ከኦርኬስትራ ውጭም በባንዶች የሙዚቃ መልክ እንድትወከል በማድረግ የባንድ እንቅስቃሴ እንዳብ በማድረግ በኩል ውስጥ የጎላ ሚና ነበራቸውና በኢትዮጵያ የባንዶች እንቅስቃሴ ማበብ ውስጥም ጌታቸው ካሳ በጣም የራሱ ሚና የነበረው የራሱ አብርክቶ የነበረው ሰው ነው።
በ1970ዎቹ አምሃሸቴን ከመሰለው የሙዚቃ ሳታሚዎች ጋር ወዳጅነት የፈጠረው ጌታቸው በአምሃ ከሊፋና ፊሊፕስ ድርጅቶች አማካኝነት ንጥላ ዜማዎችና ሸክላዎችን ለአድማጮች አድርሷል። ጌታቸው ካሳ በኢትዮጵያውያንና ምዕራባውያን ሙዚቃ መካከል ኪናዊ ድልድይን ከፈጠሩ ሙዚቀኞች መካከል አንዱ አድርገው የሚቆጥሩት ጥቂት አይደሉም። ጋዜጠኛውና ደራሲው ይናገር ጌታቸው ይህንን የጌታቸውን ካሳ አበርክቶት በተመለከተ ይህንን ብሏል።
ጌታቸው እንግዲህ ጥቁር አሜሪካን የሙዚቃ ተጽዕኖ የነበረበት ባለሙያ ነው። ይሁን እንጂ እሱ እነዚህን ጥቁር አሜሪካውያንን የሙዚቃ ተጽዕኖዎች ይዞ ወደ እኛ ሀገር ሙዚቃ ወይም ደግሞ ኢትዮጵያዊ የሆኑ ሙዚቃዎች ጨዋታዎችን ሊጫወት ሲሞክር ፈጽሞ ኢትዮጵያዊ በሆነ መልክ ፊውዝ አድርጓቸዋል ወይም ቀይጧቸዋል ለመናገር ይቻላል። ቅላጼ ያለባቸው በጣም ውብ የሆኑ ሙዚቃዎችን ነው ይጫወት የነበረው ጌታቸው ካሳ እንደሚታወቀው እና የውጩን ሀገር የሙዚቃ ጨዋታ ከኢትዮጵያዊነት ጋር ያዋደደበት መንገድ በጣም ልዩና የሱንም ኢትዮጵያዊ ፔንታቶኒክም ዲያቶኒክም ውስጥ ምናገኘው ውብ የሆነ ቅላጼ የነበረው
በ1973 ዓ ም ወደ ዩናይትድ ስቴትስ ለሥራ ያቀናው ዕውቁ ድምፃዊ በስደት ሕይወት ውስጥ ለ27 ዓመታት ቆይቷል። በእነዚህ ዓመታት ውስጥ በአሜሪካ በሚገኙ የተለያዩ ትውልደ ኢትዮጵያን መድረኮችና የመዝናኛ ስፍራዎች ውስጥ በተናጠልና ከሌሎች ድምፃውያን ጋር ሥራዎቹን አቅርቧል። እኒህ ዓመታት ድምፃዊው ተጨማሪ አዳዲስ ሥራዎችን ማቅረብ እየቻለ ሳይጠቀምባቸው ያለፈባቸው የስደት ሕይወትን አሉታዊ ገጽታ ማሳያ ጊዜያት ናቸው ሲሉ የሚጠቅሷቸው አሉ። ለዓመታት የኢትዮጵያን ሙዚቃ የሚመለከቱ ጉዳዮችን በሀገር ውስጥም ሆነ በውጭ ሀገራት የሚኖሩ ኢትዮጵያን ድምፃውያንን ሕይወት ሲዘግብና ሲሰንድ የኖረው የራዲዮና ቴሌቪዥን መሰናዶ አቅራቢው ተወልደ በየነ ተቦድነ ከዚህ የተለየ ሀሳብ አለው። ጌታቸው ለሥራዎች የላቀ ጥራት ከሰጠው ትኩረት አንጻር መታየት እንዳለበት ያስረዳል።
ሐሳቡ እንደ ሐሳብ መነሳቱ ትክክል ነው ብዬ አስባለሁ። ነገር ግን አብሮ ጎን ለጎን ማየት የሚቻል ነገሮች ደግሞ ሊኖሩ ይገባል። ጌታቸው እንደ አብዛኛው እምነትና መልካከት የነበረው ነው። በዛ እምነት ውስጥ ከምንበት ነገሮች ወጥቶ ሌሎች ነገሮችን ላለማድረግ ብዙ ፈተናዎች ነበሩበት ብዬ አስባለሁ። ለዚህ እንደ ምክንያት የምቆጥረው ሙዚቃ የራሱን ደረጃና መጠን በጠበቀ ትናንት ከሰራቸው ስራዎች በተሻለ መልኩ ባበረክት የበለጠ ለታሪኬም አብልጬ ለመወዳት ሙዚቃ ዋጋ በከፍል ተገቢ ባለሙያ እንደነበር አውቃለሁ። ለዚህም ማሳያ የምነግርህ ጌታቸው የመጨረሻ አልበሙን ይሄ ብዙዎቻችን በተለይ አዲሱ ትውልድ ማለቴ ነው አዲስ አበባ ወድሻለሁ ቀና ብዬ ሳየው ሰማይ የሚሉትን ጨማምሮ ያሉበት አልበም የሰራው ከ35 ዓመት በፊት ነው። ነገር ግን አሁንም እንደ አዲስ ስራ ነው ለትውልዱ መጥኖ ዘሪቱ ከበደና ሚካኤል በላይነህ የተባሉ ወጣት ድምፃውያንን ከአዲሱ ትውልድ አሸንፎ ስራው ድጋሚ እንዲሰራው ነው ወደ ሌሎችም እየተጋባ ያለው። ያን ስታይ አሻግሮ የማየት ብቃቱ እና ሙዚቃን በሚመጥን ደረጃ ለመስራት የነበረውን ፍላጎት ያሳያል። አንዳንዴ በአመት 6 አልበም ምንም ውስጥ የማይገባ ልትሰራ ትችላለህ። በትክክለኛ ሚዛኑ ሲመዘን ግን ጥራት ያላቸው ነገሮች ምን ያህል ተሰርተዋል የሚለውም ግምት ውስጥ መግባት ያለበት ይመስለኛል። ዞሮ ዞሮ ከነበረው የስደት ጫናና ሌሎች ተያያዥ ጉዳዮች አንጻር ጌታቸው ክብሩንና ፍቅሩን በአግባቡ የተጠቀመ ይመስለኛል።
በኢትዮጵያ እስራ ምዕት ወይንም ሚሊኒየም ማግስት ወደሚወዳት ሀገሩ ማንነቱን እንደጠበቀ የተመለሰው ጌታቸው በቀጣይ ዓመታት በተለያዩ መድረኮች ላይ ዘመን ተሻጋሪ የሙዚቃ ስራዎቹን አቀንቅኗል። በቅርብ ዓመታት ውስጥ ደግሞ በምሽት መዝናኛዎች ላይ ተወዳጅ ሙዚቃዎችንም ያስደምጥ ነበረ። የቅርብ ሳምንታት ክራሞቱ በጤና እክል የተፈተነ ነበረ።
ጌታቸው ካሳ በመጨረሻዎቹ ዘመናት ላይ የሚሰራ የነበረው ብዙ ባርና ሬስቶራንት ነው። አንድ ጓደኛችን ክለብ ውስጥ ነው የሚሰራው። ያው እንግዲህ ደግሞ እንደሚታወቀው ከሾው ጋር ያለው አቅራቦት በጣም ውስን ነው፣ እጅግ በጣም ውስን ነው። በዚህ እና በሌሎች ምክንያቶች ትንሽ ስራ ላይም ለማውጣ ነበር ብሎ በመጨረሻ አካባቢ ግን ስራ መምጣት አልቻለም። ለምን እንዳልመጣ የሚሰራበት ቤት ባለቤት ሰው ተደውሎ ሲጠየቅ እግሩን እንዳመመው ተናገረ።
የሰማነው አቻሬ ነው። አቻሬ የኪነ ጥበብ ሰዎችን ለማገዝ ያለሙ መርሃ ግብሮችን በማስተባበር ድጋፍ ለሚሹትም ቀድሞ ደራሽ ናቸው ከሚባሉ የኪነ ጥበብ ወዳጆች መካከል አንዱ ነው። አንጋፋውን የሙዚቃ ሰው የመጨረሻ ጊዜያት አቻሬ እንዲያስታውሳቸዋል።
ደወለልኝና ተያይዘን ወደዛ ሄድን። ስንሄድ እግሩ አብጧል፣ መነሳት አልቻለም። ብቻ ቶሎ ብለን አንድ ሆስፒታል ወሰድ ነው አንድ መልካም ሰዋል እሳቸው ጋር ወሰድ ነው። ያንን ሆስፒታል ተፈቅዶ ከገባ በኋላ ቀን ሙሉ ከኋላ በኋላ ወደ መታ አካባቢ በቃ መታቆም ፍላጎት የለኝም ብሎ እንዲህ ብሎ ተመስሎ ወጣ። ከዛ ወዳ ቤቱን ሄደው አንድ ወር በኋላ ደውሎ ምግብ አምጥልኝ ማለት ጀመረ። ምግብ ሲሄድለት ምግብ ያዙትን ሰዎች ተነስቶ መቀበል አልቻለም፣ በር መክፈት አልቻለም። በዚህ አንድ ለሶስት ቀን አገረ። በቃ በጣም አሳሳቢ ሁኔታ ላይ ደረሰ። እኛም ተነስተን ሄድን። ያለው ሁኔታ ስናይ ትንሽ አስቸጋሪ ስለፈራን እኛም በሩ መክፈት አልፈለግንም። በራሳችን ፈቃድ ፖሊስ ጋር አመልክተን ፖሊስ መጥቶ ነው የከፈተው። ሰው ታሞ ወድቋል። እንደዛም ሆኖ ቢሮ ተሯሩጠን የሚረዳን አካል ፈልገን ወዲያ ወዲህ ብለን ሆስፒታል እንዲገባ አደረግን። የካቲት ገባ። እዛ ከደረስን በኋላ ግን ደህና ነበር፣ ይናገራል፣ ኮንሽስ ነው። ግን ሐኪሞች በቃ ልቡ እንደደከመችና ደም በደንብ እንደሚያሰራጭ ነገሩን። በዚህ ሁኔታ ዋለና እዛው አደረ። ግን ነገር ግን በቃ እነዚህ ታስሎ ሰዓት ተኩል ላይ ደወሉልን እና ማረፉን ነገሩን። እና በዚህ ሁኔታ ነው እንግዲህ አሟሟቱ ሁኔታ።
የድምፃዊውን የቀብር ስነ ስርዓት ለማስፈጸም በስራ ላይ የነበረው አቻሬ የአንጋፋውን የሙዚቃ ሰው ሁኔታ በመመልከት ድጋፋቸውን ላልነፈጉ አድናቂዎችና ወዳጆች ይህንን ብለዋል።
ታመመ፣ ተቸገረ ሲባል በጣም ልበሩሮች በአሜሪካን ውስጥ አሉ። እነሱ ሁልጊዜ የሚመሰገኑ ናቸው። ዳርሜሌሽ ተስፋዬ፣ ተጎርነ በየነ እነዚህ ሁለቱ በብዙ መንገድ እየረዱን ነው እና እጅግ በጣም እናመሰግናቸዋለን።
ከድምፃዊ ጌታቸው ካሳ አልፈት በኋላ አድናቂዎቹና ወዳጆቹ የሀዘን መልእክቶቻቸውን በተለያዩ ማህበራዊ አውታሮች ላይ አድርሰዋል። መልእክቶቹ የጌታቸው ሙዚቃዎች እንደ ነፋስ ሽው ብለው የሚያልፉ ሳይሆን በልብ ውስጥ ለዓመታት የሚታተሙ ለትውልድ ቀሪ ቅርሶች መሆናቸውን ጠቋሚ ይመስላሉ። እርግጥ ነው ጌታቸው ካሳ የከረመ ፍቅርንና እወድሻለሁ በሚሉ ዜማዎች የአፍቃሪን ህመም አስታሟል። ሀገሬ ትዝታሽ፣ አዲስ አበባ፣ ሀገሬን አትንኳት በሚሉ ዜማዎች ደግሞ የሀገር ፍቅርና ፍቆትን ከጀግና ኢትዮጵያውያን መታሰቢያ ጋር አስተናኝቶ አቅርቧል። እመኛለሁ የሚለውን የመሰሉ ዜማዎቹ ደግሞ ኑሮውን ከብልሃቱ ማስማማት ላቃታቸው የመንፈስ አጋርነትን አሳይተዋል። ኢትዮጵያን ሙዚቃ የሚመለከቱ የራዲዮና ቴሌቪዥን ዝግጅቶች አቅራቢው እንዲሁም የኢትዮጵያ ሙዚቀኞችን ታሪክ ሰናጁ ተወልደ በየነ ተቦርነን ለመሰሉ ከአድማስ ማዶ የትውልድ አገራቸውን ውሎና ዳር በስስት ለሚያዩ ከጌታቸው ሙዚቃዎች አንዳንዶቹ ከሙዚቃነትም በላይ ይሻገራሉ።
ሀገሬን አትንኳት ለእኔ የተለየ ትርጉም አለው። በዋነኛነት ሀሳቡን የጻፉበት መንገድ፣ ዜማውን የፈጠሩበት ሂደት፣ የኢትዮጵያን የቆየ ታሪክና ለመዘከር የተጠቀሙት ይዘቱ ልዩ ትርጉም ይሰጠኛል። አሁን በአንተ ልሜ ልበል፣ አንተን ለወክል ለጊዜውና ሀገራችን ባለው የፖለቲካ ሂደትና ታሪክ እያንዳንዱ ነገር አብሮ የመኖራችንን ታሪክና ውል የሚያላላ በሆነበት ዘመን ኢትዮጵያ የብዙ ብሔርና ብሔረሰቦች ሀገር እንደነበረች ግን በዛ የጌታቸው ውብ ስራዎች ተካቷል። ገና ሲጀምር የብዙሃን እናት መመኪያ የምንላት ማማናትና ትንኳት ነው የሚለውና የብዙዎች እናት ከመሆኗ አንጻርና ለመስዋዕትነት እነዛ ልጆች ሁሉ ዝግጁ እንዲሆኑ አድርጎ ካነሳሳት ጀምሮ ውብ በሆነ ልብን በሚሰረሰር ዜማ ትልቅ መልእክት ያስተላልፈ
በመሙ ውስጥ ስለመቆየቱ የተነገረለት አንጋፋው ድምፃዊ የካቲት 12 ቀን 2016 ዓ.ም በ80 ዓመቱ ከዚህ ዓለም በሞት መለየቱ ታውቋል። ሥርዓተ ቀብሩም በቅድስት ሥላሴ ካቴድራል የካቲት 14 ቀን 2016 ዓ.ም ተፈጽሟል። አንጋፋው ድምፃዊ ጌታቸው ካሳ ያንድ ሴት ልጅ አባት ነበር። ለአድናቂና ቤተሰቦቹ መጽናናትን እንመኛለን።
የመጨረሻው ዘገባችን ስፖርት ነው። ኬኔዲ አባተ ይቀጥላል።
በቱኒዚያ በተካሄደው የአፍሪካ ሀገር አቋራጭ አትሌቲክስ ሻምፒዮና ኢትዮጵያ የምን ጊዜም ተቀናቃኟን ኬንያን በመከተል ሁለተኛ ደረጃን ይዛ አጠናቀቀች። ትላንት እሁድ የካቲት 17 ቀን 2016 ዓ.ም በቱኒዚያዋ ሐማመት ከተማ በተካሄደው 6ኛው የአፍሪካ ሀገር አቋራጭ ሻምፒዮና ላይ ኢትዮጵያ በወጣት ሴት 6 ኪሎ ሜትር፣ በወጣት ወንድ 8 ኪሎ ሜትር፣ በአዋቂ ሴትና ወንድ 10 ኪሎ ሜትር እና በድብልቅ ሪሌ በአጠቃላይ በ28 አትሌቶች መወከሏን የኢትዮጵያ አትሌቲክስ ፌዴሬሽን መረጃ ያመለክታል። 11 ሀገራት በሻምፒዮናው የተወዳደሩ ሲሆን ኢትዮጵያ በግልና በቡድን 2 ወርቅ፣ 5 ብርና 3 ነሐስ በድምሩ 10 ሜዳሊያዎችን በማግኘት ሁለተኛ ወጣለች። በሌላ የአትሌቲክስ መረጃ በፖርቹጋሏ የባህር ዳርቻ ከተማ አልቡፌራ ትናንት በተካሄደ የአገር አቋራጭ ውድድር ኢትዮጵያዊቷ ልቅና አምባው አሸንፋለች። አትሌት ልቅና የ9.13 ኪሎ ሜትር ውድድሩን 30 ደቂቃ ከ45 ሰከንድ በማጠናቀቅ ስታሸንፍ ሌላዋ ኢትዮጵያዊት አትሌት አስማረቻን ላይ ሶስተኛ ወጣለች። ሁለተኛ ደረጃን ይዛ ያጠናቀቀችው የብሩንዲ አትሌት ናት። በወንዶች ምድብ የስፔን፣ የኡጋንዳና የብሩንዲ አትሌቶች ከአንድ እስከ 3 ያለውን ደረጃ ይዘው አጠናቀዋል። ሊቨርፑል በዌምብሌይ ስታዲየም በተካሄደው ውጥረት የበዛበት የፍጻሜ ጨዋታ ቼልሲን 1-0 በማሸነፍ የካራባው ዋንጫን አሸንፏል። ክለቡ የራሱን ክብረ ወሰን በማሻሻል 10ኛውን የእንግሊዝ ሊግ ዋንጫን ያነሳበትን ብቸኛ ግብ ቨርጂል ቫን ዳይክ በተጨማሪ ሰዓት መጠናቀቂያ ላይ በግንባሩ አስቆጥሯል። የእሁዱ ድል ያሰልጣኝ የርገን ክሎፕን የሊቨርፑል የመጨረሻ አመት ያጣፈጠ ከመሆኑም ባለፈ ከክለቡ ጋር ባዶ እጁን እንደማይለያይ ያረጋገጠ ስኬት ሆኗል። እንደ መሐመድ ሳላ፣ ዳርዊን ኑኔዝ እና አሌክሳንደር አርኖልድ ያሉ የመጀመሪያ ተሰላፊዎቹ የተጎዱበት ሊቨርፑል በአብዛኛው በታዳጊ ተጫዋቾች ነው ቼልሲን የገጠመው። ክሎፕ እድሜያቸው 21 እና ከዚያ በታች የሆኑ 7 ተጫዋቾችን ተጠቅመዋል። ይህን የታዘበው የቀድሞው የእንግሊዝና የማንቸስተር ዩናይትድ ተከላካይ ጋሪ ኔቪል ጨዋታውን የክሎፕ ታዳጊዎች ከቢሊዮን ፓውንድ ሰማያዊዎች ጋር ያደረጉት ሲል ጠቅሶ ክሎፕ በእነዚህ ታዳጊዎች ሊኮራ ይገባል በማለት ስካይ ስፖርት ላይ መናገሩን አሶሺየትድ ፕሬስ ዘግቧል። ክሎፕ በውድድር አመቱ መጨረሻ በገዛ ፈቃዱ ካላፊነቱ የሚነሳ ሲሆን በአመቱ ከሚፋለምባቸው 4 ዋንጫዎች አንዱን አሳክቷል። ሊቨርፑል በአሁኑ ሰዓት የፕሪሚየር ሊግ የደረጃ ሰንጠረዡን እየመራ ሲሆን በኤፍኤ ካፕና በዩሮፓ ሊግ ፉክክር ውስጥም ይገኛል። ክሎፕ ከትናንቱ ድል በኋላ በሰጠው አስተያየት እዚህ የሆነው ፍጹም የሚደንቅ ነው፣ የማይቻለው ነው የሆነው። ታዳጊዎቹ በጣም ጥሩ ነበሩ። በዚህ ምሽት የዚያ ካል በመሆኔ ኩራት ይሰማኛል ሲል ተናግሯል። የቼልሲው አሰልጣኝ ሞሪሲዮ ፖቼቲኖ በበኩሉ ተጫዋቾቼ ፕሮፌሽናል ናቸው፣ ከ90 ደቂቃ በኋላ ጨዋታውን ለማሸነፍ በጣም ተቃርበን ነበር፣ ህመሙ ሊሰማቸው ይገባል ሲል መከፋቱን ተናግሯል። በ2022 ሊቨርፑልና ቼልሲ በሁለቱም የአገር ውስጥ የፍጻሜ ጨዋታዎች የተገናኙ ሲሆን ሊቨርፑል የሊግና የኤፍኤ ዋንጫዎችን በፍጹም ቅጣት ምቶች በማሸነፍ አንስቷል። ኬንያዊው አትሌት ቻርለስ ኪፕ ኮሪር ኪፕሳንግ ቅዳሜ የካቲት 16 ቀን በካሜሩን የተካሄደውን የተራራ ላይ ሩጫ ካጠናቀቀ በኋላ ህይወቱ ማለፉ ተዘግቧል። የ33 ዓመቱ የማራቶን አትሌት ውድድሩን አጠናቆ ሽልማቱን ከተቀበለ በኋላ ራሱን ስቶ መውደቁን አንድ የካሜሩን ባለስልጣን ለሪፖርተሮች ተናግረዋል። አትሌቱን ከወደቀበት በማንሳት ውድድሩ በተካሄደበት የካሜሩን ደቡብ ምዕራባዊ ግዛት ወደሚገኝ ሆስፒታል ተወስዶ የነበረ ቢሆንም ህይወቱን ማትረፍ ግን አልተቻለም። ሆስፒታል ከገባ ከጥቂት ደቂቃዎች በኋላ ህይወቱ ማለፉ ታውቋል። ውድድሩ የተካሄደበት ግዛት አስተዳዳሪ በርናርድ ኦካላይ ቢሊያ ኪፕሳንግን ለሞት ያደረገው የልብ ድካም ሊሆን እንደሚችል ለሪፖርተሮች ተናግረዋል። ኪፕሳንግ የውድድሩን የፍጻሜ መስመር ከማለፉ ጥቂት ቀደም ብሎ ህመም ተሰምቶት ውድድሩን አቁሞ እረፍት ካደረገ በኋላ በመሮጥ 16ኛ ደረጃን ይዞ ጨርሷል። አትሌቱ በካሜሩን የ42 ኪሎ ሜትር የማራቶን ውድድር ላይ ሲሳተፍ የቅዳሜው አራተኛው ነበር። የኬንያ ታይምስ መረጃ እንደሚያመለክተው ውድድሩ ከባህር ጠለል በላይ ከ4000 ሜትር ከፍታ ላይ በሚገኝ ወጣ ገባ መሬት ላይ የተካሄደ ነው። በሳምንቱ መጨረሻ በተካሄደው
ለምሽት ያዝናቸው ዘገባዎች ተጠናቀዋል። በነገው ምሽት እንገናኝ። ጤና ይስጥልኝ።